ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። በኦነግ አሸባሪዎች ታግተው መደረሻቸው የጠፋው የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት 17 የአማራ ወጣቶች ደህንነት በአስኪ ሁኔታ ላይ እንደሚገኝ የማይረዳ የለም ብለን እናምናለን። ይህ ከቦኮ ሐራም የናይጄሪያው አሸባሪ ቡድን የተኮረጀ አሳፋሪ ተግባር በአገዛዙ በኩል ምንም አይነት ትኩረት አልተሰጠውም። እንዲያውም ያገዛዙ አቋም በጣም አጠራጣሪና አጠያቂ መሆኑ ቀደም ብሎ በሚሰጠው አደነጋጋሪ መግለጫዎች ተጋልጧል። ወላጆቻቸውን እንኳ ማጽናናት ይቅርና ስለሁኔታው ትንፍሽ እንዳይሉ አስጠንቅቋል። እነዚህ ወጣቶች በአቅመቢሶች ሰቆቃ በሚደሰቱ ደንቆሮ አሸባሪዎች እጅ ወድቀው ሲንገላቱና ሲሰቃዩ ሰኞ ሰኔ 22 ቀን 209 ቀናት አለፋቸው። ወጣቶቹ ተለቀው የነጻነት አየር የተነፈሱ ዘንድ ሁላችንም የተቻለልን ማድረግ ይጠበቅብናል። በፌስቡክ፣ በትዊተር፣ በኢንስታግራም፣ በየሬዲዮ ጣቢያው የተንገላቱባቸውን ጊዜዎች እየጠቀስን እንዲፈቱ በአገዛዙ ላይ ጫና እናድርግ እንጠይቅ። ያን ስናደርግ የህሊና ረፍትም እናገኛለን። ይህ ደግሞ የሚጠበቀው ከሁሉም ኢትዮጵያውያን ነው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 22 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ደሃን ከከተማ ማባረር የእድገት መለኪያ አይደለም በሚል ርዕስ የቀረበውን የዝግጅት ክፍላችንን ሐተታ እናሰማለን። ከዚያም ህዝብ ለነጻነቱ ወያኔ ለሞቱ በሚል ርዕስ ከዚህ ቀደም ቀርቦ የነበረውን ትንታኔ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው። እሁድና ሰኞ በተደረጉ የላቦራቶሪ ምርመራዎች 276 ሰዎች በኮሮና ቫይረስ የተያዙ መሆናቸውንና 9 ሰዎች ህይወታቸው ማለፉን በሁለቱ ቀናት ከተሰጡ ዕለታዊ መግለጫዎች ለማወቅ ተችሏል። በነዚህ ሁለት ቀናት የታየው የላቦራቶሪ ምርመራ ውጤት እስካሁን በምርመራ ቫይረሱ የተገኘባቸውን ጠቅላላ ቁጥር 5846 የሞቱትን ደግሞ 103 አድርሶታል። በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 10 ሚሊዮን ያለፈ ሲሆን የሞቱትም ከ500 ሺህ በላይ ሆኗል። የዓለም ባንክ ለኢትዮጵያ ለመስጠት አቅዶት የነበረውን 500 ሚሊዮን ዶላር የገንዘብ ድጋፍ ያገደ መሆኑን ኢትዮጵያን ኢንሳይደር የተባለ ዜና ተቋም በዓለም ባንክ የሚገኙ የውስጥ ምንጮችን ዋቢ በማድረግ ዘግቧል። እገዳውን ተግባራዊ ያደረጉት የባንኩ ከፍተኛ የሥራ አስፈጻሚዎች ናቸው የተባለ ሲሆን ለመጪው ሐሙስ ሰኔ 25 የባንኩ ዳይሬክተሮች ቦርድ ሊወስኑበት እቅድ ተይዞ እንደነበር ገልጸዋል ተብሏል። አገዛዙ የውጭ ምንዛሪ ተመን ማስተካከያ በሚፈልገው ፍጥነት አለማድረጉና እንዲሁም በኃይል ማመንጫ ዘርፍ የተካሄደው ማሻሻያ በእቅዱ መሰረት እየተካሄደ አለመሆኑ ባንኩ ገንዘቡን ለማገድ ያስገደዱት ምክንያቶች ሆነው ቢጠቀሱም ዋናው ምክንያት ግን የአባይ ግድብን አስመልክቶ ባንኩ ከአሜሪካ ጎን በመሰረፍ ጫና ለማድረግ ነው የሚሉ አልጠፉም። በዋሽንግተን የተደረጉ ድርድሮች አሜሪካና የዓለም ባንክ በታዛቢነት ቢቀመጡም አሜሪካ የግብፅን አቋም በመደገፍ እጅ ለመጠምዘዝ መሞከሯ ይታወቃል። ገንዘቡ ተፈቅዶ እንኳ ቢገኝ ለመቀራመት ያሰፈሰፉ አዲስ ጅቦች ወረፋ ይዘው እንዳሉ ይታወቃል ተብሏል። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ ከአንድ ሺህ ሄክታር በላይ የሚሆን መሬት በአንበጣ መወረሩን ነዋሪዎቹ ለዜና ምንጮች ገልጸዋል። እስካሁን ድረስ አንበጣውን ለመከላከል የተደረገ ጥረት የሌለ ሲሆን ነዋሪዎቹ አንበጣውን በባህላዊ መንገድ ለማባረር በተደጋጋሚ ያደረጓቸው ሙከራዎች አንበጣው ተመልሶ በመምጣቱ ችግሩ ሊወገድ እንዳልተቻለ ተናግረዋል። የዓለም የምግብ ድርጅት ቅዳሜ ሰኔ 20 ቀን ባወጣው መግለጫ ባለፈው ሳምንት በምስራቅ ኢትዮጵያ በኤልከሬ በጅጅጋ መካከል ገና የተፈለፈሉ የአንበጣ መንጋዎች መታየታቸውን ገልጿል። በተጨማሪም በኬንያና በየመን በአዲስ መልክ የሚፈለፈሉት መንጋዎች ወደ ኢትዮጵያ ሊሻገሩ ይችላሉ የሚል ስጋት ተፈጥሯል። ባለፉት ዓመታት በጋምቤላ በወያኔ ባለስልጣኖች ለባለ ሀብቶች ተሰጥቶ የነበረው መሬት ያለ ልማት መቅረቱና በዚህም ምክንያት አካባቢው ከፍተኛ ጥቅም ያጣ መሆኑን የጋምቤላ አካባቢ ኃላፊዎች ተናግረዋል። ከ2000 ዓመተ ምህረት ጀምሮ በወያኔ ባለስልጣኖች ትእዛዝና መልካም ፈቃድ የኢንቨስትመንት ፈቃድ ወስደው ወደ አካባቢው የተሰማሩ ባለ ሀብቶች አቅማቸውና ለስራ ያላቸው ፍላጎት ተመዝኖ ባለመሆኑ በአካባቢው ከፍተኛ ጉዳትና ኪሳራ አስከትሏል ተብሏል። በእነዚህ ዓመታት 683,000 ሄክታር መሬት ለ623 የአገር ውስጥና የውጭ ባለ ሀብቶች የተላለፈ ቢሆንም በስራ የዋለው 18% ብቻ ነው። የተሰጣቸው መሬት ባለመልማቱና ለወጣቶችም የስራ እድል ባለመፈጠሩ አካባቢው ማግኘት የሚገባውን ጥቅም ሳያገኝ ቀርቷል ተብሏል። በአካባቢው 284,796 ሄክታር መሬት ተመንጥሮ ሳይለማ መቆየቱ ከመነገሩም በላይ ፈቃድ ከወሰዱ 623 ባለሀብቶች መካከል የ360ዎቹ የተሰረዘ መሆኑን የአካባቢው ባለስልጣኖች አስታውቀዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
Go to the hospital. You're the one who's been.
ደሃን ከከተማ ማባረር የእድገት መለኪያ አይደለም። ሁኔታዎችን በአግራሞት ስንመለከት የሰው ልጅ ትምህርትን ለአንድነት ለፍቅር አብሮ ለመኖር ሐሳቦችን ለማቀራረብ ልዩነትን ለማድረግ እኔ ባይነትን ለማስወገድ እንጂ ትምህርትን በድንቁርና ለውጦ መልሳት ነፈዝን አፍርቶ ስግብግብነትን አጎልብቶ አይን አቆለጭላጭና አባራክቶ በኩራት የሚመለከት እነሆለል አዋቂ ተብየን ለመፍጠር አልነበረም። ትምህርት ማወቂያ ስልት መሆኑ ቀርቶ ድንቁርናን ማስፋፊያ መሳሪያ ሆኗል እስኪባል ድረስ ከግርግዳ ፎቶ በዘለለ የፈየደው ነገር አለመኖሩን እንደዚህ እንዳሁን ተንሰራፍቶ ከመታየቱ በፊት ገና በእንጭጩ ለማስቀረት የተክለሰውነትን አምልኮ ለማስወገድ ያ ትውልድ ብዙ እንደጣረ የሚታወቅ ነው። ንጉሱ በመንግስታቸው ዘመን የሚነገርላቸው ነገር ነበር። ወደ ገጠሩ ዘልቀው ህዝቡን ሲጎበኙ ሹመትም አብረው ያድሩ ነበርና አንድ የግራዝማችነት ማዕረግ የተሰጠው ሰው ጃንሆይ ወንድሜም ማለ ታሞ ተኝቶ ነው ቢላቸው ጃንሆይ ምን ቸገራቸው አይከፍሉበት ነገር እዚያው ያለበት ቀኛዝማች ብለነዋል አሉት። እዚያው ያለበት ብለው ሲሾሙት ከመጣው ሰውዬ ይልቅ ቤቱ የቀረው ወንድሙ አደገኛ ሊሆን እንደሚችል ገምተው እንደሆነ ግልጽ ነው። ይህኛው ግን ለሹመት ሲስገበገብ ማንነቱን ስላስመሰከረ ወንድሙ ባይመጣም በማዕረግ እንዲበልጠው አድርገው መሾማቸው ትምህርት ሰጪ ነው። እንግዲህ ይህ ሰው በወንድሙ ይደሰት ወይስ በራሱ ሹመት? ሁኔታው ካለፈ በኋላ እኔ ባልናገርለት ኖሮ እያለ ሲጉተመተም ይኖራታል እንጂ ሰውየውን ያሸለመው መጀጋነኑ ነው። ኮራ ማለቱ ወንድሙ ስላስታወሰው አይደለም። ጃንሆይ መጥተው በቤቱ የሚቀርም አለ እንዴ የሚያሰኘው ድፍረቱ ነው ለሹመት ያሳጨው። መሽቆጥቆጥ ሁል ጊዜ አያበላም፣ ተለማማጭነት አያስከብርም። ኩራት ግን ቢያንስ እራት ይሆናል ተብሏል። ደሃ ኩሩ ነው። ደሃን ተስፈኛ ማድረግ ሲቻል ግን ጭቆና ያንሰራፋል። በሁሉም መንገድ ደሃ ያላቀናው ደሃ ያልተሸከመው ዕዳ የለም። ያለምንም ተመጣጣኝ ክፍያ ያለምንም ብዝበዛና ስርቆት ለአገሩ አስቦ የሚሰራ ደሃ ብቻ ነው። ገበሬው ካላረሰ ከንፈርም አይወዛ ተብሏል። ላባደሩም ካልለፋ ሲሚንቶውም አይቦካ ድንጋዩም አይከካ ቤቱም አይሰራ። እንኳን ሌላ አገር በጠላት ስትወረር ደሃ ያልተጠራበት ደሃ ያልተካፈለበት ደሙን ያላፈሰሰበት ጦርነት በድል ተጠናቅቆ ማያውቅ። ይህንን ደሃ ነው ካጠገባችን ዞር በል ተብሎ ከየከተማው የሚገፈተረው። ይሄ ደሃ ነው በዘር በጎሳ ተከፋፍሎ እንዲጋደል የሚጋበዘው። እዚህ ደሃ ላይ ነው ምርምር የሚደረግበት መርዛቸውን ለመርጨት የሚዘጋጁለት እንዲጠፋ የሚፈረድበት። ይህን ሁሉ እያወቀ እንዲፈጸምበት የሚፈቅድ ድሃ እንኳንስ ከቤቱ ሆኖ ሊሾም እንኳንስ ተሽቆጥቆጦ ሊሸለም እንኳንስ የገዢዎችን ይሁንታ ሊያገኝ ውርደትና ሞት በሩን ያንኳኩለታል። አድንቀው ደግፈው ጉልበት ስመው የመጡት እነ ብርሃኑ ሳይሆኑ ተለምነው አማላጅ ተልኮባቸው የመጡት እነ ዳውድ ኢብሳና እነ ጃዋር መሐመድ ናቸው። የኮሎኔሉ አሽቆጥቋጮች ደረታቸውን ነፍተው ሲናገሩት የሚሽኮረመመው ገና ሲጀመር በድርድር የገቡበት ስምምነት በመኖሩ እንጂ ያለምንም ቅድመ ሁኔታ ስለሰገዱና እየተንደረደሩ ስለመጡ አይደለም። ኮሎኔሉ ያን ሁሉ አጋሰስ በቁም አስሮ አፋቸውን ሸብቦ እየነዳቸው መሆኑ እየታየ ነው። የተናቁት በራሳቸው ትንቁርና በመሆኑ ማስተባበል አይችሉም። አርፋችሁ ተቀመጡ፣ ከእናንተ ያገኘሁት ምንም ቁም ነገር የለም እያላቸው ነው። ኢያፓ ይህን ሁሉ ቅሌት ቀድሞ ተናግሮታል። ድጋፋችሁንም ማድናቆታችሁንም ገደብ አብጁለት እያለ መክሯል። ይሁን እንጂ አብዛኞቹ ዓላማ የሌላቸው ናቸውና ልክ እንደ ከዚህ በፊቱ ሮጠው ከእግር ላይ ተደፉ። ዛሬ ይኸው የት ያዘጋጁትን መቼ የወገኑትን ሕዝብ ደረት ነፍተው መቀላቀል ይችላሉ? ኢያፓ ሕዝብን የማያካትት ድርድር ወይም ስለ ሕዝብ የማያነሳ ስምምነት ሁሉ ዋጋ ቢስ ነው እያለ ሲናገር ዘመናት አሳልፏል። በርካታ ብርቅዬ ሕይወትን መሥዋዕት የከፈለውም ይህን መሳዩ ሐቅ ይፋ ለማውጣት ነው። የኢትዮጵያ ጠላቶች የኢያፓ ጠላቶች መሆናቸው እየተገለጠ መምጣቱ እየታየ ነው። ምንጊዜም ከራሱ ሕልውና በላይ ስለ ኢትዮጵያና ሕዝቧ ስለ አንድነቷ በጽናት የሚታገለው ኢያፓ ብቻ ነው። አለሁ የሚል ካለ ይታይ፣ በሆድና በጥቅም ሸብረክ ያለ ከሌለ ፈረሱም ይኸው ሜዳውም ይኸው። ኢያፓን ዙሪያውን ተብትቦ ለማዳከም ከመሞከር የሕዝብን ሉዓላዊነት ለመታደግ ሁሉም የበኩሉን ያዋጣ። ኢያፓን ማጥፋት የሚለው ቅዠት የቆየ የሕዝብ ጠላቶች ምኞት ነበር፣ አሁንም ነው። የሕዝብን ፍላጎት ማሟላቱ ይቀላል በኢያፓ ላይ ከመዶለት። ቅንጣት ታክል የሕዝብ ፍቅር የላችሁም፣ ፍቅራችሁ ሥልጣን ነው እያልን የምንላቸው ስለዚህ ነው። የምትታገሉት የሕዝብንና የሀገር ጠላትን ሳይሆን የሕዝብን ወዳጅ ለማዳከም ነው የምንላቸውም በዚህ የተነሳ ነው። ከሐቀኛ የሕዝብ ልጆች ጋር እንታገል። ድል ለኢትዮጵያ ሕዝብ።
Oh, ለነፃነቱ ወያኔ ለሞቱ ከላጋይ የርማሽ ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊ ቅራኔ ያለው ወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። ይቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዕድ ሀገሮች ተቀኝተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መሰሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደቡብ አፍሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ከወያኔ በመወገን በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 አመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸውን እንዲጎነጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁኑ ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር አንድ መስፈርቱ ወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔ አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማድሞ ገደል እንደ መግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች፣ ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቀኝ ገዢዎች ጥቁር አፍሪካዎችን ረግጦና አፍሮ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ ኪፕ አፓርት፣ ከፋፍለ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመዝግቦ የክልሉ መታወቂያ ካርድ ይሰጠዋል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። መልእክቶች መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያ ወያኔ ሲገባ የተደረገው በቀጥታ ይኸው ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች ይህ ሁኔታ ደርሶባቸዋል። ከእናቴና አባቴ እንዴት እመርጣለሁ ያሉ ልጆች የስራ እድል እንዲያጡና በሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ፣ ዋናው ነገር መብትና ነፃነት በብሔር ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ነፃነት ባልተከበረበት አገር የብዙሃን መብትና ነፃነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት ይህንኑ አጠቃለው የሚይዝ ነው። የወያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ፣ የተፈጠረው ሀብት አስመልክቶ በአንድ ሀገር ውስጥ የሚገኙ የተፈጠሩ ሀብቶች ስም በአገሪቷ የሚገኙ የተለያዩ ማዕድናትን እጽዋቶችን ደኖችና ጫካዎችን አዋፋትና የዱር አራዊቶችን እንደ አባይ ያሉ ግዙፍና ገባር ወንዞችን የአገሪቱን ዳር ድንበር የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደረን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የሀገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ፣ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ ከ ተጋብተዋል፣ ተዋልደዋል፣ ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል፣ ሐመሩሃ የታሪክ ቅርሶችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል፣ መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል፣ ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምሯል፣ ረ የአክሱም ሐውልት ከድንጋይ አንጻው አቆመዋል ወዘተ። የአንድ ትውልድ ትልቅነት የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎሰኛ ገልቱ ቡድን በዚህ አኳያ የፈጸመ ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትንና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻቅርሶችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ህዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባህር ዓለም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀየቱ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለማርያም ያን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚጽፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ሪዮተ ዓለም ተከታይ ነኝ ሲል አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ሪዮት ተከታይ ሆነ። ይህኛው ከቀደመው በልጣብልጥ ቢሆንም በይዘት ልዩነት የላቸው። በየረበት ቦታ የሰላም እና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው። ዋ! ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉም የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለቱ ነው። በወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ልዩነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። በወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይ ለማዝማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላንበሳ እንዲሁም በአርቴሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተቀጥላ ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ ዓመት በፊት ማመልከቻ አስገብተው ነፃ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው? ስልጣን ላይ ያለው ወያኔ ካልሆነ። ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝብ ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢትያና የቻይና፣ የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ሊፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከእሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራብ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወቱ የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዕዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዴሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከክልኝ ልከክልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሸት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስበው እኔ አለሁላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተለጣሾቹ በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያዩት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዳዋ ተኮማትሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጉሪት እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ይደርሱልኛ ለለቻቸው ልጆቿን በየምክንያቱ ተከፋፍለው የመፍትዋ አካል ከመሆን ፈልታ የችግሯ አካል ሆኗል። በቅድሚያ በራሱ ተደራጅቶ ህዝብን ማደራጅቶ ለፍጻሜው ድል ማድረሱን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎ ነገር ለማይመኙ ባዕዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባዕድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀም ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተሞክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም ይህ ነው የማይባል ጉዳት አድርሰዋል። የመጨረሻው ዋነኛው አንጃ ብርሃነ መስቀል ረዳ ዳግም ኢህአፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካሃዲ ሞት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢህአፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱን ተከናነበ። ባንዳና ካሃዲዎች ድሮም ሆነ ዛሬ በተግባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጥረን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቀራጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢህአፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅት ነን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ፣ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆነው እንዲያገለግሉት። ሁለት፣ በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተቀጣጥሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት። ሶስት፣ ህዝብን እርስ በራሱ እንዲሳለን በየቦታ በጆሮ ጠቢነት እንዲያገለግሉ ለማድረግ። አራት፣ በየቦታው በእስር ቤት በታሰሩና ፍየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የእነሱን እጥፍ የሚሆኑ በእስር ማጎሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት፣ ዛሬ ኢትዮጵያውያን በሀገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አሊያም የራሱን ነፍስ ሰበላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመፅ መቀጠልና በሀገር አቀፍ ደረጃ ማጠናከር ነው። በ1996ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመፅ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አኳያ ብዙ ይቀረናል። ወጣት ሴቶች በሚገባ ተደራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሩ ጭምር በሚገባ ተደራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሰው በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተዋይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆነዋል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ እና አበራ ገሙና በድሬዳዋ የመድረባቡ ሰራተኞች ማህበር ተደራጅተው መፍቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣን ከያዘ በኋላ መፍቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢህአፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የእነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ የተዘረዘረውን በቋንቋና በጎሳ ላይ የተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢህአፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንኑ ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህም ሳይወዱ ተገደዱን ሊወጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካም ምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰር አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ፈጠነ። በባዕዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዲሞክራሲ መለኪያ ቢሰፈሩ ነፃ ልናወጣ መጣን ለሚሉት ብዙሃን የትግራይ ህዝብም የቆሙ እንዳልሆኑ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተውጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዕዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋዎችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆነው የሚዘውሩት ጥቂት የወያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህን የቻለው በእሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ እየተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከከተለ ለራስ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በሱ ላይ ጠመንጃው እንደሚያዞሩ በደንብ ይገነዘባል። ኮሎኔል አሊ አህመድ የኮማንድ ፖስቱን አስነሳለው እስረኞቹን እፈታለው እርቅና ሰላም አወረዱ። ለኢትዮጵያ አንድነት በውስጥና በውጭ የሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁኑ ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበረሃ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለንን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል። ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱን ችግር ይፈታል የሚል እምነት ኖሮን ባናውቅም የስዊድን ቴሌቪዥን ጣቢያ ጠቅላላ የስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስላል? ይህ ችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገርናል። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ በአጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባኝ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን፣ እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40,000 ተዋጊዎች ሲያልቁብን፣ በግምት ከነሱ በኩል ከ70-80,000 የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉ ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ደምድመዋል። ይህ ጥያቄ የኤርትራው ፕሬዝዳንት እና የወያኔ ኮሎኔል የሚወስ ሙሳን በመሰረቱ የሁለቱ አገር ህዝቦች የሚመልሱት ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምፅ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል ይህ ሁኔታ ለኢትዮጵያ የታገልን ነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። በአሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆመቆሙ ድርጅት ተብዬዎች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጡረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔልም ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒ ነው። ጁላይ 2 በስዊድን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በመራር ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የሱዳን ቴሌቪዥን ጣቢያ የተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ከተታውን በመቀጠል ለቀድሞው ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተ ውስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን አያሳይም። የሩቁን ለጊዜው ብንተው የአፍሪካን ተመክሮ ብናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። እነዚህ ሁሉ ሀገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትህ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ከአንዱ የሀገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የሀገሪቱ ትላልቅ ሚኒስትሮች ለም የእርሻ ቦታዎች የተያዙት ስቃይ ሲያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ፣ እንቁ፣ የኮንቴን ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ከአንድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማ። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የሀገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነፃ የመደራጀት በነፃ የማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸው የፌዴራል አከፋፈል መሻር። ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች የአፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዚህ አይነት ስያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚለያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪም ሀገሩን ለቆ ወደ አጎራባች ሀገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የዘን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ ባስቸኳይ መቆም አለበት። አገሪቱ በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ ያደረገ ነው። ስድስተኛ፣ የታሰሩ የፖለቲካ ሙሉ የህሊና እስረኞች በጠቅላላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን። ይህ ግን የሚወሰነው ተቋሚዎች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መከበር ለ የሀገሪቱ መከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው። በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እምቢኝ የማለት መብት አለው። ይህ መብትም በህገ መንግስቱ በደንብ የተደነገገ መሆን ይኖርበታል። አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። በከተሞችም ሆነ በገጠር ብረት ታጥቆ የሚዘዋወርና ህግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሳር የፖሊስ ምርመራውን አጣርተው ለፍርድ ቤቱ የአቃቤ ህግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆነው ካልተገኙ በእስር ለቆዩበት ጊዜ ህገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል። ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቅቅ የኖረው ለብዙ አመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ህዝብ ምንጊዜም አቸናፊ ነው።